የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ። እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ሰኔ 20 2013 ዓ.ም ተመረጥ መሰናዶ ጀምሯል። ለዛሬ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ይሆናሉ ያልናቸው መራርጠን ዘንላችኋል። የምሽቱ አስተናጋጃችሁ ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብራችሁ ቆያለሁ። አብራችሁን ሁኑ። ሳምንት ውስጥ ከተሰማውና የመጀመሪያው ዘገባችን ያደረግነው ጥንቅር ከአካባቢ ጥበቃ ጋር ይያያዛል። የዓለም የኢኮኖሚ ፎረም በዘንድሮ በጎርጎሮሳውያኑ 2021 ዓ.ም ተምረት ቴክኖሎጂን በመጠቀም የአየር ንብረት ለውጥና አካባቢ ጥበቃ ላይ ትልቅ ሚና ተጫውቷል ብሎ ካስቀመጣቸው ተቋማት መካከል በአዲስ አበባ በቆሼ አካባቢ እየተሰራ ያለው ካምብሪጅ ኢንዱስትሪስ ይገኝበታል። ሀብታሙ ስዩም ከተቋሙ ዋና ስራ አስፈጻሚ አቶ ሳሙኤል አለማዮ ጋር ቆይታ አድርጎ ነበር።
በጣም ጥሩ። ይሄንን ቆሻሻ ወደ ኃይል ለመቀየር በፈረንጆች አቆጣጠር በ2011 አካባቢ ላይ 2010 እና 11 ላይ ጥናቶቹን ጀመርን። ከዛ በፊት እኔ እና አብረው መስራች ባልደረቦቼ ጋር በተለያዩ የዲቨሎፕመንት የቴክኖሎጂ ስራዎች ላይ ስንሳተፍ እንኖራለን። እኔ ተወልጄ ያደኩት ኢትዮጵያ ነው። ሃይ ስኩል እና ኮሌጅ ትምህርቴን እዚህ አሜሪካን ሀገር ነው ያደረኩት። አሜሪካን ሀገር ስታንፎርድ ዩኒቨርሲቲ ነው የተማርኩት በኢንጂነሪንግ ዲግሪ። ከዛ የስራ ፈጣሪ ወይም አንትርፕኖር ሁኜ ደግሞ በኢንቨስትመንት ሳይድ ቨንሮክ ወይም የሮክፈለር ቤተሰቦች የኢንቨስትመንት ተቋም ውስጥ ኢንቨስተር ሁኜ ሰራ ነበረ። ስታርታፖችን ሳረግ መጀመሪያ ወደ አፍሪካ ሙቭ ሳረግ ካሜሮን ላይ ኢንቨስትመንቶችን ሰርተናል። ግን ኢትዮጵያ ውስጥ መኖርም ስጀምር ሌሎችም አፍሪካ ሀገሮች ወደ 12 አፍሪካ ሀገሮች ላይ የቴክኖሎጂ ኩባንያውን አዋቅሬ ያደጉ ስራዎችን ሰርተን ነበረ። ከዛ ቆሻሻ ግን በየቀኑ ፊት ለፊት ላይ የሚያጋጥም ቻሌንጂንግ ስራ ነው። ቆሻሻው በብዛት ይሰበሰብና አውት ኦፍ ሳይት አውት ኦፍ ማይንድ ወይንም ከእይታ ከጠፋ ከአይምሮ የሚጠፋ አለ እንደሚባለው፣ የሚወገድበት ቦታዎች ግን እንዴት አድርገው ከእርሰ ምድሩን እየጎዱ እንደሆኑ፣ አየሩን እየጎዱ እንደሆኑ፣ እዛ አካባቢ የሚኖረውን ሰው የሚወገዱበት ስራዎች በጣም ለአካባቢያችን ጎጂ መሆኑን ስመለከተው በጣም አንገብጋቢ ስራ መሆኑን ነው ያየሁት። ከዛም የኔ ኮፋውንደሮች ጋር ዲፒ ክሊንቴክ አብረው መመስራች ባልደረቦች ጋር ዲፒ ክሊንቴክ ይባላል። ዲፒ ክሊንቴክ በዓለም አሉ ከሚባሉት ኩባንያዎች አንደኛው ነው በቆሻሻ ኃይል ማመንጫዎች። ደግሞም ለቆሻሻ ኃይል ማመንጫዎች የሚያስፈልጉትን መሳሪያዎችን የሚያመርት ኩባንያ ነው። እሱን አንድ ላይ በመሆን ኬምብሪጅ ኢንዱስትሪን ፈጥረን የቆሻሻ ኃይል ማመንጫ ለአፍሪካ ሀገሮች ለመስራት መግፋት ጀመርን። የረጲም ቆሻሻ ኃይል ማመንጫ የመጀመሪያ ፕሮጀክታችን ሆኖ ለአፍሪካ ሰርተንበታል።
እንግዲህ የተለያዩ ተቋማት በኃይል ምንጮች ላይ ለመስራት ሲፈልጉ የነፋስ ኃይልን፣ የውሃ ኃይልን ቀድሞ ያስባሉ። እናንተ ግን ቆሻሻን ነው እንደ ጥሬ ዕቃ መጠቀም የፈለጋችሁትና እሱን ነው ወደ ኃይል መቀየር የተመኛችሁት። የዚህ ዋነኛ ምክንያቱ ምንድን ነው?
በጣም ጥሩ ጥያቄ ነው። በአንደኛው በኩል ስትመለከተው አጠቃላይ ሪኒውብል ኤነርጂ ወይንም ታዳሽ ኃይልን ማመንጨት ስትፈልግ በተለያዩ አይነት ሰበጣጥሮ ኮምፕሊመንተሪ እንዲሆኑ ወይም እርስ በራሳቸው ደጋገፉ እንዲሆኑ ያስፈልጋል። ንፋስ ከሌለ የማያመነጭበት ጊዜ ነው ያለው። የፀሐይ ብርሃን ከሌለ ወይንም ደመና ካለበት አያመነጭም። ሃይድሮም እንደምናውቀው እንትን ከሌለ አያመነጭም፣ ውሃው ከሌለ ወይም ዝናቡ ካልዘነበ። እነዚህ ደግሞ ፋሲሊቲዎች በብዛት ከመሀል ከተማዎች ብዙ ጊዜ ኃይል የምንጠቀመው መሀል ከተማዎች ላይ ነው። ከነሱ ግን ርቀው ነው። ለምሳሌ ኢትዮጵያ ላይ ብንመለከት የሃይድሮ ከውሃ ኃይል የምንጠቀምባቸው በብዛት ኦን አቨሬጅ 700 ኪሎ ሜትር ርቀው ነው ያሉት። ሶላሮቹም ራቅ ብለው ነው በብዛት የሚገኙት። ሁሉም ጥቅምም አላቸው፣ ዲስአድቫንቴጅም እና ጉዳትም አላቸው። ከቆሻሻ ኃይል ማመንጫ ጥቅሙ ምንድን ነው? ቆሻሻ እስካለ ድረስ 24 ሰዓት ሙሉ መስራት የሚችል አመቱን ሙሉ መስራት የሚችል ኃይል ማመንጫ ነው። 24 ሰዓት ቆሻሻ ደግሞ ሰው ካለ ቆሻሻ አለ። ቆሻሻ ደግሞ ለማስወገድ ስንፈልግ ላንድ ፊል ውስጥ የምናስወግደው ከሆነ በጣም ብዙ ቦታ ይፈጅብናል። ይሄኛው ሁለትን ወፍ በአንድ ድንጋይ መግደል እንደሚባለው ቆሻሻውንም በትክክለኛ መንገድ ለማስወገድ፣ ኃይሉንም ደግሞ እዛው ከተማ ውስጥ 24 ሰዓት በሚያስፈልገን ጊዜ ለማመንጨት የሚያስችል ኃይል ማመንጫ ይሆናል። ሌሎቹንም ደግሞ አብሮ ጎን ለጎን መሄድ የሚችልና ኮምፕሊመንት ማድረግ የሚችል ፕሮጀክት ነው። ለዛም ነው በጣም የገፋንበት።
ምን አይነት ስራዎችን ሰራችሁ? በእነዚህ አመታት ውስጥ ምን ያክል ቆሻሻን ወደ ኃይል ለመቀየር እስቻላችሁ?
በጣም ጥሩ። ፕሮጀክቱን የፕላኒንግ ስቴጁ ወደ 2 ዓመት ተኩል በላይ ፈጀብን። ከዛ ኮንስትራክሽኑን ለመጀመር ኮንስትራክሽኑን ጀምረን ስራ ላይ ሙሉ ለሙሉ መዋል የጀመረው ሜይ 2019 ላይ ነው። ባለፉት 12 ወራቶቹ ፋሲሊቲው አሁን ይሄ የረቢ ቆሻሻ ኃይል ማመንጫ በኢትዮጵያ ኤሌክትሪክ ፓወር ነው ያስረከብነው። ባለፉት 12 ወራቶች ብቻ 530 ሚሊዮን ኪሎ ግራም ቆሻሻ አስወግዷል። ይሄም አዲስ አበባ ውስጥ ከተሰበሰበው ቆሻሻ 90% በላይ ነው። ከተሰበሰበውም ቆሻሻ 191 ሚሊዮን ኪሎዋት አወር ኤሌክትሪሲቲ ናሽናል ግሪድ ውስጥ አስገብቷል። ለቤት ፍጆታዎች ከ20% በላይ household electricity ፍጆታውን መያዝ የቻለ የኃይል ምንጭ ነው።
ትልቅ ስኬት ይመስለኛል። ለዛም ይመስለኛል በቅርቡ በዓለም የኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ዝርዝር ውስጥ ተቋማችሁ የተጠቀሰው። በዚህ ሁኔታ ላይ ስማችሁ መነሳቱ ምን አይነት ፋይዳ አለው? ለወደፊቱ ለሰሯቸው ላሰባችሁ ስራዎችስ የሚሰጣችሁ ተጨማሪ ጉልበት አለው ወይ?
ትክክል ነው። በጣም አስደስቶናል። እዛ የወርልድ ኢኮኖሚክ ፎረም ቴክኖሎጂ ፓዮነርስ ወይም ፈርቀዳጆች ላይ እንዳልከው መሰየማችን። እኛ ይህንን ረቢን ገንብተን ከጨረሰን በኋላ ካሳካነው በኋላ ያለውን ጥቅም የከተማው ኢንፍራስትራክቸሩን የሚሰሩ ሰዎች በደንብ አንገብጋቢ መሆኑን የሚያዩት ነገር ነው። እኛ ግን አላቆምንም። መፍጠርን ከፈጣሪዎች ጋር ቴክኖሎጂዎችን ማስፋቱን አላቆምንም። ወደ ሌሎች ሀገሮችም የምናስፋፋው ማለት ነው። በዛም ሀሳብ መሰረት አሁን የጨመርናቸው ይህንንም እንድናሸንፍ ያገዙን ነገሮች ለምሳሌ የምግብ ቆሻሻዎችን ለብቻው በማድረግ ኢንሴክት ፋርሚንግ ወይንም ዝንቦችን በማርባት ለዶሮ የፕሮቲን ፊድ ወይም የፕሮቲን ያለው ምግብ ማምረት ችለናል። እሱን አሁን ሌሎች ሀገሮች የምንሰራቸው ፕሮጀክቶች ላይ አብረን የከተትነው ነገር ነው። ሌላኛውም ደግሞ ከዚህ የሚወጣውን ደግሞ አሹን ብሎኬት ማምረት ስራዎችን አብሮ መሆን እንዲችል ኢንተግሬትድ የሆነ አብሮ የተሳሰረ ላይት ኢንዱስትሪያል ፓርክ አብሮት ሲፈጠር በማድረግ የተለያዩ በጣም የሚያስደስቱ ፕሮጀክቶችን አሁን የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ፣ ኪንሻሳ ላይ፣ አሁን ዩጋንዳም ላይ ፕሮጀክቶችን እየሰራን ሌሎችም ሀገሮች ላይ ኢቨን ኢን ሌጎስ የተለያዩ ፕሮጀክቶችን እየሰራን ነው። ይህንንም ደግሞ ኢትዮጵያ ውስጥ ኢትዮጵያን ኢንጂነሮች አብረውን የሚሰሩበት የሚያስፋፉበት ስራ በመሆኑ በጣም በጣም ደስተኞች ነን። ወደፊትም ደግሞ ኢትዮጵያም ላይ የተለያዩ ፕሮጀክቶችን ሌሎች ከተማዎችም ላይ ለማስፋፋት የረቢንም ፕሮጀክት ደግሞ እግዚአብሔር ካለ ወደ ፕራይቬታይዝ ማድረግ ከቻልን ራሳችን ሙሉ ለሙሉ ኢንቨስትመንቱን እኛው አድርገን እንደ ፕራይቬት ሴክተር ላይት ኢንዱስትሪያል ፓርክ አድርገንበት ስፋፋው ራዕይ አለን። እሱን ለማሳካት በጣም ጠንክረን እየሰራን እንገኛለን።
ይህንን ስራ የምታከናውኑበት ጣቢያ የሚገኘው ረጲ በመባል በሚታወቀው የአዲስ አበባ አካባቢ ነው። ከጥቂት ዓመታት በፊት በዚያ የነበረው የቆሻሻ ቁልል ተንዶ በርካታ ሰዎች ሕይወታቸውን ማጣታቸው ይታወሳል። ይሄ አደጋ ማህበረሰቡ በስራችሁ ዙሪያ ያለውን አመለካከት በምን መልኩ ቀይሮታል?
በጣም ጥሩ ጥያቄ ነው። በጣም በጣም በሚያሳዝን ሁኔታ ማርች 2017 ላይ ቆሻሻው እንዳልከው በመናዱ 116 ዜጎቻችን ህይወታቸውን አጥተዋል። በጣም የሚያሳዝን ነገር ነው። ይሄ ፋሲሊቲ ቀድሞ እንዲደርስልን ነው ለዛው የምንፈልገው። ይሄ ፋሲሊቲ በመኖሩ አማውን እንዳልኩክ ባለፈው ዓመት ብቻ 530 ሚሊዮን ኪሎ ግራም አይከማችም ነበረ። መሬት ላይ የቆፈረን አንቀብርም ነበረ። ወደፊትም ይሄ መሬት ላይ አሁን ሰንዳፋ ላይ ሄዶ ላንድ ፊል ብለን ያቋቋም ነው የተቋቋመው በመንግስት በኩል ሌሎችን ቦታ ላይ ተመልሶ የቆሻሻን ቁሌትን ማድረጉን አቁመን ቆሻሻ ኃይል አመንጭቶ በአምፖል ላይ የምታገኘውን መብራት እንዲያገኝ ነው የተደረገው። እንደዚህ መናድ የሚመጡት ስትራክቸራሊ ሳውንድ ያልሆኑ ፕላንድ ያልተደረጉ ፕሮጀክቶች ላይ ዝም ብለን ቆሻሻ ስለምንጥል ነው። ይሄ እንደሚናድ ከመጀመሪያው ማንም የሚያልፍ ሰው የሚያየው ነገር ነው። ይሄ ፋሲሊቲ በብዛት ይህንን ለሚያዩት ቆሻሻው እንዳይከማች እዛ ላይ በትክክለኛ በኩል እያስወገደ የዛን አካባቢ ቫሊዩ በደንብ አድርጎ ኪፕ በማድረግ ይሄ ፋሲሊቲ ራን ሲደረግ እያንዳንዱን ፕሮሰስ በኢዩ የዩሮፒያን ዩኒየን ኢንቫይሮንመንታል ስታንዳርድን ሙሉ ለሙሉ በመከተል እንዲሰራ ተደርጎ ነው የተገነባው። ያም ማለት ሽታ እንዳይኖረው ምንም አይነት የድምጹ መጠን የተመጣጠነ ሆኖ within 100 ሜትር ሬዲየስ ውስጥ ነዋሪዎች በደንብ አድርገው መኖር እንዲችሉበት ተደርጎ የተሰራ ሞደርን ፋሲሊቲ ነው። እነዚህ ተመሳሳይ ፋሲሊቲዎችን ሌሎች አፍሪካ ሀገሮች ገና እየታዩ አይደሉም። እንታያቸው መሃል ኦስሎ ላይ፣ ኮፐንሃገን፣ ለንደን ሂትሮ ኤርፖርት አጠገብ 400 በላይ ፕላንቶች ዩሮፒያን ሀገሮች ላይ ነው በብዛት። አሁን ቻይናም ብዙ እየገነባች ነው። ሲንጋፖር፣ ጃፓን ነው በብዛት ያሉት። እኛ መሃል ከተማችን ላይ እሱን አድርገን ቆሻሻን ዝም ብለን በመጣልና እያከማቸን የሚደረመስ እንዳይሆን ያደረገና እንዴት አድርገን የመጠቀን ቴክኖሎጂ አመጣን ሀገራችን ላይ እውነተኛ ሆኖ ቆሻሻን አስወግዶ ወደ ጥቅም ወዳለው ነገር መቀየር እንደሚችል አሳይተናል። ከጎረቤት ያለው ሰው በደንብ አድርጎ ያንን የሚያየውና የሚኮራበት ፋሲሊቲ በመሆኑ እኛ በጣም ደስተኞች ነን።
እጅግ በጣም አመሰግናለሁ አቶ ሳሙኤል አለማየሁ። በቅርቡ በዓለም ኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ተብለው ከተጠሩት ድርጅቶች መካከል አንዱ ስለሆነው ካምብሪጅ ቴክኖሎጂ ስራዎች ስለነገሩን በአድማጮች ስም አመሰግናለሁ። ከመለያየታችን በፊት በርካታ ወጣቶች ናቸው ይህንን መሰናዶ የሚያዳምጡት። ከታዳሽ ኃይል ጋር በተገናኘ ሊያውቁትና ይሞክሩት ይገባል የሚሏቸው ነገሮች ካሉ ባጭሩ ቢነግሩን።
ሀብታሙ፣ በጣም ነው የማመሰግነው። እኔም ለወጣት ወንድሞቻችን ለወጣት እህቶቻችን ልናሳያቸው የሚገባው የታዳሽ ኃይል እና አካባቢያችንን የምንጠብቅባቸው ቴክኖሎጂዎች የወደፊት ዓለምን መቀየር የሚችሉ ቴክኖሎጂዎች ናቸው። እነሱን እኛም እየተጣጣርን ልናሳያቸው ኢኒሺያል ፈንዲንግም ከፈለጉ ፕሮጀክቶችን በመስራት ዓለምን መቀየር የምንችለው ህይወታችንን መቀየር የምንችለው ቴክኖሎጂዎችን ወደ ሌሎች ሀገሮችም መላክ የምንችለው በእንደዚህ አይነት ነገሮች ላይ ሐሳቦቻቸውን ወደ ተግባር እየከተቱ ታዳሽ የሆኑ ነገሮች አዳጊ ነገሮች ናቸው። ታዳሽ የሆኑ ነገሮችና ከአካባቢያችን ጋር አብሮ የተያያዙ ነገሮች ወደፊት ሌተስት የሚባሉትና አጓጉ የሆኑ ቴክኖሎጂዎች እነሱ ናቸው። ለምሳሌ ምግብ ምርት ላይ ውሃን የማይጠቀሙ የምግብ አመራረቶች፣ አመቱን ሙሉ ሊመረቱ የሚችሉ ምግቦች፣ ባክቴሪያን ሞዲፋይ በማድረግ ኃይል ማመንጫዎች፣ ባክቴሪያን ሞዲፋይ በማድረግ ፈርታላይዘሮች ወይንም ሲዶችን ማስተካከል፣ እነሱ አይነት ብዙ ቴክኖሎጂዎች ወርልድ ኢኮኖሚ ፎረም ላይ የመጡት የወደፊት ታዳሽ ኃይልና ሰስቴይነብል ቴክኖሎጂዎች ናቸው። ይህን እንዲገፉበት እኛ የምናውቃቸውን ነገሮች ለማስተማር አሁን ኦንላይን ፕሮግራሞችን እንፈጥራለን። ኦገስት ላይ የኦንላይን ኮርሶች ሰርተፋይ የምናደርግባቸው ፕሮግራሞች እንፈጥራለን። ሁሉም በነፃ የኦንላይን ላይ በመግባት የሶስት ሳምንት ኮርስ ወስደው ሰርቲፊኬሽኖችን መውሰድ እንዲችሉ እንዴት አድርገው የስራ ፈጣሪ መሆን የሚችሉትን ነገሮች ለማገዝ ከጎናቸው ነን። ዓለምን መቀየር የምንችለው አገርን መቀየር የምንችለው የስራ ፈጣሪ በመሆንና ከአካባቢያችን ጋር አብረን በማደግና አንድ በመሆን ነው ላለው you have to
ለምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደናንተ የሚደርሰውን የእሁድ ምሽት መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። በተለያዩ የማህበራዊ ትስስር ገጾች ላይ ስላቅና የምጽአት ይዘት ያላቸውን የካርቱን ስራዎችን በማውጣት የሚታወቀው የካርቱን ስዕል ባለሙያው አለማየሁ ተፈራ ለአመታት የሰራቸውን ስራዎች አሰባስቦ በኢትዮጵያ የመጀመሪያ የሆነውን የካርቱን ስዕል ስብስብ የያዘ መጽሐፍ ባለፉት ሳምንታት ለገበያ ቀርቧል። ፈንጠዝያ የተሰኘው ይሄ መጽሐፍ ከ150 በላይ የሚሆኑ ገጾቹ ወቅታዊ ነባራዊ የሆኑ የፖለቲካና ማህበራዊ ጉዳዮችን የሚያነሱ የካርቱን ስራዎችን የያዘ ሲሆን በተለይም ወቅታዊ የኢትዮጵያን የፖለቲካ ሁኔታ የሚያሳዩ ስብስቦች እንዳሉትም አለማየሁ ይናገራል። ከአለማየሁ ጋር ቆይታ ያደረገችው ስመኝሽ ቆየ ነበረች። ቀጥሎ ይቀርባል።
ሙሉ ስሜ አለማየሁ ተፈራ ነው። ነዋሪነቴ ለንደን ነው። ሙያዬ ካርቱኒስትና አኒሜተር ነው።
የመጀመሪያ ስራ ይመስለኛል በመጽሐፍ መልክ ካርቱን ሲወጣ።
እኔም ይመስለኛል ብዙ ሰዎችም የመሰከሩት እሱ ነው።
እንዴት አሰብከው?
አይ እንግዲህ ይሄ ከልጅነት ጀምሮ የሰራሁት ነገር ማርት ስኩል እያለሁ እንደምሰራ ይታወቃል። 97 ላይ አገሬ ውስጥ በነበረው ቀውስ በአጋጣሚ ለሆሊዴ ሄጄ ስለነበረ ይዘለው ችግርን በማየት ከዛ በኋላ ሪሰርች ማድረግ ነበረብኝ። ፖለቲካ ካርቱን ምንድን ነው የሚለው ላይ ብዙ ደክም ያለውኝ። ከዛ በኋላ ብቃቱ ሲኖረኝ ወደ ነቆራ ገባው ማለት ነው። ስለዚህ ቀላል አልነበረም። ብዙ ድካም ነበረው። ብዙም አደጋ ነበረው። አስራ ምናምን አመት ከሰራው በኋላ በአዲስ አበባ ውስጥ በሀገሬ ውስጥ ለመጀመሪያ ጊዜ በዚህ መልኩ በጣም ደስ በሚል ሁኔታ መጽሐፌም ኤግዚቢሽንም ለህዝብ ቀርቧል።
ቀደም ሲል ጠቀስ እንዳደረግከው የካርቱን ስራዎችን መስራት የጀመርከው አሁን አይደለም። ለብዙ ጊዜያት በወቅቱ የነበሩ ሀገራዊ ስሜቶችን የሚያንጸባርቁ ስራዎችን ትሰራ ነበረ። እስኪ ወደኋላ ልመልስህና የካርቱን ስዕሎችን እንዴት ነው መስራት የጀመርከው? በትምህርት የታገዘ ነው?
እኔ አርት ስኩል እያለሁ ነው እንግዲህ። ከዛ በፊት ያንን የካርቱን ብቻውን የካርቱን ጥበብን ያስገዘኝ ሰው ከራሴ የማያቸው የቲንቲን የአስትሪክስ መጽሐፎች እያየው ስላደግኩኝ በቃ ያ በጣም ይስበኝ ነበር እና በዛ ምክንያት እነዚህ ነገሮች ላይ ፎከስ አረኩኝ። የካርቱን ጥበብ እንግዲህ ሞር ኢማጂኔቲቭ ነው ከሌሎች ስዕሉ የአርት ዘርፎች ማለት ነው እና በዛ ዙሪያ ላይ ሞር አተኩሬ ዛሬ ላለበት ደረጃ ደርሷል።
ለህዝብ እይታ የቀረበ በጋዜጣ ሊሆን ይችላል፣ በተለያየ መልኩ ለህዝብ የታየ ካርቱን ስራ መቼ ነበረ? ምን አይነት ነበር?
እሱ እንግዲህ አርት ስኩል ፈርስ ይልያለሁ ለህዝብ አርት አካባቢ ያለው ሰው ነው። በዛ ጊዜ አርት ኩፐርሴል ላይ የአመታዊ መጽሔቱን ውስጥ ያሉትን ካርቱኖች የሰራሁት ነበር። ከዛ በኋላ ግን ለንደን ከሄድ በኋላ ብዙ መጽሐፎች ላይ ለሰዎች የሰራሁት አለ። ፈረንጆችም፣ ሌላ ዜጎች፣ የሀበሾችም ትናንሽ የህፃናት መጽሐፍ ላይ ያረኳቸው ኢሉስትሬሽኖች አሉ። እነዚህ የፖለቲካል ስራዎቹ ግን ሚኒመም 16 ዓመት ገደማ የፖለቲካው ላይ ሰርቼበታለሁ። ለፐብሊኩ ወደ 1500 ካርቱኖች በላይ ባለን የፖለቲካ ሀሳቦች ዙሪያ ላይ ሰርቻለሁ።
እስኪ ሞር ለጠይቅ እሱ ላይ የበለጠ እንድታብራራለን። እንግዲህ ካርቱን የካርቱን ስራዎች በአብዛኛው ይሄ ግነት፣ ስላቅ ወይም ምጸት ያዘሉ ግን ደግሞ ሀገራዊና ነባራዊ ሁኔታዎችን የሚያንጸባርቁ ናቸው። በተለይ ደግሞ የፖለቲካ ይዘት ያላቸው አንተ የምታተኩርባቸው ካርቱኖች በተለይ በጋዜጣና በመጽሔት ላይ መልእክቶችን ለማስተላለፍ ሲጠቀሙበት ነው በተለይ በእኛ ሀገር የተለመደው። እና የአንተ የካርቱን ስዕሎች ምን ላይ ያተኮሩ ናቸው? እስከዛሬ ስ ከሰራሃቸው ውስጥ የምታስታውሳቸው በዚህ ጉዳይ ላይ ሰርቻለሁ የምትላቸው ምንድን ናቸው?
ቅድም ስጠቅኛ ያልነገርኩሽ አንድ ሀሳብ አለ። አበሻኒያ የሚል ሌላ ኮሚክ ቡክ ለንደን እያለሁ አሳትሜያለሁ። በቤተ መንግስት ውስጥ ሁሉንም የነበሩ ከአጼዎቹ ጀምሮ እስከ መለስ ዜናዊ የነበሩትን ሀሳቦች እነሱን የማገናኙበት መድረክ አድርጌ ነበር የሰራሁት። አልቀጠለም። ይሄኛው ግን ህብረተሰቡም ለረጅም ጊዜ በሰራው የፖለቲካ ጉዳይ ላይ ትኩረት እንደሰጠሁት የሚያውቁ ብዙ ተከታዮችም ስለነበሩኝ በአጋጣሚ ኢንተረስት ያላቸው ሰዎች ጋራ ተባብረን ስታንዳርዱን የጠበቀ ቡክ ለህትመት በቅቷል።
በኢትዮጵያ ቅድም እንዳልኩ የካርቱን ስራዎችን በብዛት የምናየው በጋዜጣ ላይ ነው። እዛም ላይ በጋዜጣም ላይ ቢሆን ግን ምን ያክል ያደገ ነው? ወደኋላ ቀርተናል ትላለህ ወይ? ከቀረንስ ምንድን ነው ምክንያቱ ትላለህ? እንግሊዝ ሀገርም ስለኖር እያነጻጸርክ ልትነግረኝ ትችላለህ?
እንግሊዝ ሀገር ሆነስ ሁሉም ካርቱኒስቶች በነጻነት የሚፈልጉትን ያህል የሚሄዱበት ሀገር ነው። ያ ነገር ለተወሰነ ስቂቃ ማንም ሰው እንጂ ያርጉት ሀሳብ ተለዋውጠሽበት ያልፋል። ያሉት ኢሜጆች በጣም ገላጭ ሆኖ እንደገና ደግሞ ሞር ሰውየውን በሚያበሳጨው ሁሉ መልኩ የሚሰራበት ኮንዲሽን አለ። ያ ሁሉ ስቲል አክሴፕት ተደርጎ ፓብሊሽ ተደርጎ ምናምን እዛ ሀገር ውስጥ ነው የኖሩት 20 ምናምን ዓመት እና ወደ እኛ ጋር ስትመጪ ግን ሰው እንደ ቀልድም አያውም፣ እንደ ቁም ነገርም አያውም። እንደ ኦፌንሲቭ ሆኖ ሰውን መስደር ወይም ደግሞ ማስቀየም ተፈልጎ የተሰራ አድርጎ የሚያይ አይን አለ። ብዙ የካርቱን ልፋቶች እና ድካሞች እና ምን ያህል ጠንካራ እና ኢምፖርታንት እንደሆነ ለህብረተሰቡ የሚያውቀው ክፍል ገና ብዙ ብዙ አመት የሚያደክምን ነው ብዬ ነው የማስበው።
እንደነዚህ አይነት ስራዎች ደግሞ የፖለቲካ ይዘት ሲኖራቸው በተለይ እንደ ኢትዮጵያ ባሉ ሀገራት ላይ ብዙ ጊዜ ወደ ችግር ያስገባሉ ወይ ለእስር ይዳርጋሉ። በሌሎች ሀገራትም ደግሞ ለምሳሌ በፈረንጆች 2015 የቻርሊ ሄብዶ በፈረንሳይ ሀገር አንድ ጋዜጣ ላይ የተደረገው ግድያ፣ እንደነዚህ አይነት አደጋዎች ያጋጠማሉ በካርቱን ስራ በሚሰሩ ስራዎች ዙሪያ። እና አንተ እንደዚህ አይነት አደጋዎች ደርሶብህ ያውቃሉ ወይ ወይም ደግሞ ፈርተህ እንዳትሰራ የሆንክባቸው ጊዜያቶች አሉ በተለይ ፖለቲካው ላይ ከመስራትህ እና ከመድፈር አንጻር?
ጥሩ ጥያቄ ነው። እኔ እንኳን ሞር እኔ ክሬቲቭ የሚያደርጉኝ እንደዚህ የሚያስደነግጡ ሰዎች ገጥመኛል። ኦብቪየስሊ የሚያስፈራሩም ሰዎች ገጥመኛል። ጥሩ ሀገር ስለሆነ ያው በፖሊስ በአካባቢ እንዳይደርሱ የተደረገበት ጊዜ አለ። ከዛ በኋላ ያው እኔ እነሱ አካባቢ የማልሄድበት እና የሚሰጡኝ ሂሶች አሉ። ሌሎችም ሰዎች በምክር መልክ አይ ይሄ እንደዚህ አይነት ነገር ከምትሰራ በዚህ መልኩ ሌላ ነገር ብትሰራ ይህን የመሰለች ቦታ ይዘ እና የሚሉ ሀሳቦች ነበሩ።
ወደ አስመረከው መጽሐፍ ፈንጠዝ እያለ መልስህ እና መቼ የሰራሃቸው ስራዎች ናቸው እዛ ውስጥ የተካተቱ? ምናልባት አሁን በወቅቱ ያለውን የኢትዮጵያ ነባራዊ ሁኔታ የሚያንጸባርቁ ስራዎች ውስጥ ተካተዋል ወይ?
በሚገባ ተካተዋል። ግን ቀደም ብለሽ የሰራሽው ስቲል ያልተፈታ ችግሩ ያልተቀረፈ መሆኑን የሚያሳዩ ስዕሎች ቀደም ብዬ የሰራኋቸው ዛሬም እይታ ላይ ያሉ እነዛ ችግሮች ስቲል ያፈጠጡ እንደሆኑ የሚያሳዩ ወደኋላ የተሰሩ ብዙ ስዕሎች አሉ። ካሉት ውስጥ ሰዎች በቀላሉ አንደርስታንድ የሚያደርጉትን መርጬ ነው ያደረጉት። ጠንካራ እና ምናልባት በጣም አጨቃጫቂ ነው ያልኳቸውን አቆይቻቸዋለሁ። ቀስ እያለመድኩ እነዚህን ሰው ከተረዳኝ የሚቀጥለው ደግሞ ከዚህ የጠነከረ መጽሐፍ ይሆናል። ብዙ ሺህ ስለሰራሁኝ ቀስ እያልኩኝ ለፐብሊኩ እንዲደርስ ነው ላደርግበት።
ስለዚህ በቀጣይ የምትሰራው ወይም በቀጣይ በመጽሐፍ መልክ የምታሳትማቸው የካርቱን ስብስቦች አሉ ማለት ነው? ስለዚህ ሌሎች ስራዎችንም እንጠብቃለን። እንደምጠርሳ ጥያቄ አሁን ኢትዮጵያ ያለችበት ሁኔታ ያለው የፖለቲካ ሁኔታ ግድያው የዘርግጭቱ የመሳሰሉ በጣም ብዙ ጉዳዮች ሊነሱ የሚችሉ ብዙ ጉዳዮች አሉ። ካርቱን በዚህ ጊዜ ሊኖረው የሚገባው ሚና ምንድነው? በተለይ የሰውን ስሜት ሐሳብ ወቅታዊ ሁኔታዎችን በማውጣትና ለሰው በማድረስ ደረጃ ካርቱን በዚህ አይነት ወቅቶች ላይ ምን ሚና ሊኖረው ይገባል?
እንግዲህ ትልቅ ሚናም ጨዋታል ብዬ ለማስበው እኔ ቦርስ አደጋዎች አሉ። አደጋዎቹ ዙሪያ ላይም ደግሞ ብዙ ሰርቻለሁኝ። አደጋዎች እንደሚመጡም ደግሞ ጠቁም ያለውኝ እንደ ካርቱኒስት የሚቀጥለው ትኩረት ማድረገው ወደፊት ባለው የምችለውን ሁሉ አድርጋለሁ።
አለማየሁ በጣም ነው የማመሰግነው። በቀጣይ ስራዎችህም እንዲሁ ደግሞ ተመልሰ እንደምንገናኝ ተስፋ አደርጋለሁ። ለአሁኑ በአድማጮች ስም በጣም አመሰግናለሁ።
እሺ፣ በጣም ነው የማመሰግነው ስለጋበዛችሁኝ።
ቻችን ከኛ ጋር ስለነበራችሁ ቆይታ ያመሰግናለን። የዛሬ ጋቢና በዝግጅታችን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የምንኖራችሁን አስተያየቶች በፌስቡክ ገጻችን በአማሪክ ላይ በትዊተርም እንዲሁ #ጋቢናቤን በመጠቀም አድርሱን። gabinabe@vnews.com የኢሜል አድራሻችንንም ተጠቀሙ። 2022276379 በሚለው የስልክ መስመር WhatsApp ላይ በመደወል ወይም የጽሑፍ መልእክት በመላክ ልታደርሱን ትችላላችሁ። የምሽቱ አስተናጋጃችሁ ኤደን ገረመው ከተረኛ ዋና አዘጋጁ ሰለሞን አባተ እንዲሁም ከአቀናባሪያችን ኤልያስ አስማራ ጋር በመሆን አብራችሁ ቆይቻለሁ። በነገው ምሽት በመደበኛው መርሃ ግብር እንገናኛለን። በዚህ ሰናበታለሁ። ደህና ደሩ።
Yeah.